ጌቱ ጅጌራ ጋር ጅቡ ተጥሙ ጋር ስካ ተለንዱ አሪፍ ኪሱ ኮባለና አሁን
የአሜሪካ ድምጽ ራዲዮ ጣቢያ ነው።
በዓለም ዙሪያ የሚገኘው ትውልደ ኢትዮጵያዊ ይህንን የዘመኑን የትዊተር ቴክኖሎጂ ተጠቅሞ ኢትዮጵያን መብት ለማስከበር የሚያስችል ዘመቻ በማካሄድ ተጽዕኖ ለመፍጠር ነው።
አቶ ኮነ ፍስሐ የኢትዮጵያ ውሃ ጉዳዮች በማዕከል የህዝብ ግንኙነት ተጠሪ ናቸው። ጉዳዩ በህዳሴ ግድብ ዙሪያ ከፊታችን ሰኞ አንስቶ የሚደረግ ዓለም አቀፍ የትዊተር ዘመቻን ይመለከታል። የሰዓቱን የዓለም ዜና ተከትሎ በሚቀርበው ቃለ ምልልስ ይመለሳሉ።
የብሔር ብሔረሰቦችን የእኩልነት ጥያቄ፣ የፍትህና የርትዕት ጥያቄ መልሶ ፌዴራል ኢትዮጵያን በአዲስ አገረ መንግስት ላይ መገንባት ስራ ከመጀመር ይልቅ ችግር የሆነው የስልጣን ሽኩቻ የሚመስል የማስመሰልና ወደ ምርጫ ፖለቲካ የመግባት ትርክት ውስጥ ተገባና ይሄኛው የኔሽን ቢልዲንግ አጀንዳ ሙሉ ለሙሉ ዲስካርድ ተደረገ ተተወ።
ዶክተር ብርሃነ መስቀል አበበሰኝ የህግ ባለሙያና የቀድሞ ዲፕሎማት ናቸው። በወቅቱ የኢትዮጵያ ሁኔታ ፖለቲካና ማህበረሰባዊ ግንኙነቶች ዙሪያ ውይይት ይኖረናል። ሌሎች በርከት ያሉ ዝግጅቶችም ይዘናል። ሰላም ጤና ይስጥልኝ እንደምናመሻችሁ ተከብራችሁ አድማጮቻችን። ከቅዳሜ ሐምሌ 11 2012 ዓ.ም ምርጥ ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት።
እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዛሬ ጠዋት አስመራ መግባታቸውን የኤርትራው ማስተዋወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ከፎቶ ጋር አጋርተዋል። ባለቤታቸውን ይዘው የተጓዙት ጠቅላይ ሚኒስትር አብይ አብረዋቸው ከሄዱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጋር አስመራ አየር ማረፊያ ሲደርሱ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አቀባበል እንደተደረገላቸው ታውቋል። ሁለቱ መሪዎች የኢትዮጵያና የኤርትራን ግንኙነቶች የበለጠ በሚያጠናክሩ ጉዳዮችና የቀጠናው ትብብርን በሚያሳድጉ ሐሳቦች ላይ እንደሚወያዩ የኤርትራው ማስተዋወቂያ ሚኒስትሩ ባጭሩ ጽፏቸው ገልጸዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ከድምጻዊ ሀጫሉ ሁንዴሳ ግድያ በኋላ በኢትዮጵያ የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር የዋሉ ፖለቲከኞች፣ ጋዜጠኞችና ሌሎች በአጠቃላይ ወደ 5000 የሚጠጉ በፖሊስ ቁጥጥር ስር የሚገኙ እስረኞች የሚገኙበትን ሁኔታ የኢትዮጵያ መንግስት እንዲያሳውቅ ጠይቋል። የኦሮሞ ፌዴራሊስቱ ጃዋር መሐመድና የባልደራሱን እስክንድር ነጋን የኦነግ አመራሮችና ሌሎች ፖለቲከኞችና ጋዜጠኞችን ጨምሮ በቁጥጥር ስር መሆናቸውን መግለጫው ጠቅሷል። የኢትዮጵያ መንግስት እስረኞቹ የታሰሩበትን ቦታና የእስረኞቹን ሁኔታ አለማሳወቁ የእስረኞቹ ቤተሰቦች በስጋት ላይ እንዲወድቁ እንደዳረጋቸው ድርጅቱ ጠቁሞ የኢትዮጵያ መንግስት ማድረግ አለበት ያላቸውን አማራጮች አስቀምጧል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ሀገሮች ዳይሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ባለስልጣናት እስረኞቹ ያሉበትን ሁኔታ እንዲያሳውቅ ወይም ተቀባይነት ያለው ክስ እንዲመሰረትባቸው አሊያም ደግሞ በአስቸኳይ እንዲፈታቸው አሳስበዋል። በሌላ በኩል ሰሞኑን በተለይ ለዝግጅት ክፍላችን ቃለ ምልልስ የሰጡት የፌዴራል ጠቅላይ አቃቤ ሕግ አዳነች አበቤ፣ አቶ ጃዋር መሐመድ፣ አቶ በቀለ ገርባና አቶ እስክንድር ነጋ በዋናነት በቁጥጥር ስር የዋሉት ከድምጻዊ ሀጫሉ ሁንዴሳ ግድያ በኋላ በተፈጠረ ሁከት የሰዎች ህይወት እንዲጠፋ ንብረት እንዲወድም በማድረጋቸው መሆኑን ክስ ለመክፈት የሚያበቃ በቂ የሰነድና የሰው ማስረጃ መገኘቱን ገልጸው ሂደቱ ኢትዮጵያ የምትጠቀምባቸውን የወንጀል ህግና የወንጀል ስነ ስርዓቶች መሰረት ያደረገ በህግና ህግ ብቻ የሚመራ እንዲሆን ከሌሎች የፍትህ ዘርፍ አካላት ጋር ተቀናጅተው እየሰሩ መሆናቸውን መናገራቸው ይታወሳል። አድማጮች የአምነስቲ መግለጫና የኢትዮጵያ መንግስት ምላሽን በተመለከተ ከተጨማ ተጨማሪ ቃለ ምልልስ ጋር ሰኞ ምሽት ይዘን እንመለሳለን። በዓለም ዙሪያ በኮሮና ቫይረስ የተያዙት ሰዎች ቁጥር 14.1 ሚሊዮን ደረሰ። ከዚህ ውስጥ 3.6 ሚሊዮኑ ዩናይትድ ስቴትስ ውስጥ ሲሆኑ ብራዚል 2 ሚሊዮን፣ ህንድ 1 ሚሊዮን የቫይረሱ ተጋላጮችን ይዘው ዩናይትድ ስቴትስን እንደሚከተሉ የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ተቆሟል። ዩናይትድ ስቴትስ ውስጥ ትላንት አርብ ብቻ ከ70 ሺህ በላይ አዲስ የኮሮና ቫይረስ ተያዦች ቁጥር እንደተመዘገበ ኒውዮርክ ታይምስ ዘግቧል። በዓለም ዙሪያ በአንድ ቀን ብቻ ቁጥራቸው ወደ 2 ሚሊዮን የሚጠጋ በምርመራ የተረጋገጡ የቫይረሱ ተጋላጮች መገኘታቸውን የዓለም የጤና ድርጅት ይፋ አድርጓል። ዩናይትድ ስቴትስ በኮሮና ቫይረስ ተያዦች ብዛት ከዓለም ቀዳሚዋ ብትሆንም ፕሬዚዳንት ዶናልድ ትራምፕ የአፍና አፍንጫ መሸፈኛ ጭንብል መጠቀምን በአገር አቀፍ ደረጃ የማዘዝ ፍላጎት እንደሌላቸው አስታውቀዋል። ከፎክስ ኒውስ ቴሌቪዥን ጋር ባካሄዱት ቃለ መጠይቅ ህዝቡ ነጻነት እንዲኖረው እፈልጋለሁ፣ ደግሞም እኔ በዚያ አላምንም ብለዋል። ይህ በእንዲህ እንዳለም የካሊፎርኒያ ሀገረ ገዢ ጋቪን ኒውሰም ትምህርት ቤቶች አከፋፈትን አስመልክቶ ጥብቅ ደንቦችን አውጥተዋል። በመሆኑም በአብዛኞቹ ወረዳዎች የሚከፈት አይመስልም። ቺካጎም በሳምንት 2 ቀን ብቻ ተማሪዎች በአካል ተገኝተው ይማራሉ። ቴክሳስም ለመጀመሪያዎቹ 8 ሳምንታት በርቀት ብቻ እንዲማሩ ተወስኗል። የአውሮፓ ህብረት መሪዎች ለኢኮኖሚ ማነቃቂያ የተመደበውን 855 ቢሊዮን ዶላር አወጣጥ ደንቦችን በተመለከተ ትላንት ውይይት ጀምረዋል። በተያያዘም ሃይድሮክሲ ክሎሮኪን የተባለው የወባ መድኃኒት ላይ በተደረገ ሌላ ጥናት በጣም ባልከፋ ደረጃ ለታመሙ የኮቪድ-19 ህሙማን ምንም እንደማይጠቅም ምርምሩን ያካሄዱት የሚኒሶታ ዩኒቨርሲቲ ተመራማሪዎች ማረጋገጣቸውን አስታውቀዋል። በመጨረሻም ዜና ረፍት። እውቁ የሲቪል መብቶች ተሟጋች አፍሪካ አሜሪካዊው አንጋፋው የአሜሪካ ዲሞክራቲክ ፓርቲ የምክር ቤት አባል ጆን ሊውስ በ80 ዓመታቸው ከዚህ ዓለም በሞት ተለዩ። ከ23 ዓመት ዕድሜያቸው ጀምሮ ከማርቲን ሉተር ኪንግ ጎን በመቆም ለሲቪል መብቶች መከበር መታገል የጀመሩት ጆን ሊውስ የካንሰርን ህመም ለአንድ ዓመት ያህል ከታገሉት በኋላ ትላንት አርብ ህይወታቸው አልፏል። አድማጮች፣ ዜናው አበቃ። ከቅዳሜ ምሽት ቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ኢትዮጵያ ውስጥ የዘር ፍጅት የመነሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አንድ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረት የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል።
እንዲህ አይነት በዘር ላይ ያነጣጠረ በማንነት ላይ ያነጣጠረ ጥቃት እየተፈጸመ አጥፊዎች በአግባቡ አገሪቷ ውስጥ ባለው ህግና የፍትህ ስርዓት ተጠያቂ የማይሆኑ ከሆነ ያለው አማራጭ ወደ ዓለም አቀፍ መድረክ መሄድ ነው። ያኔ ግን አጥፊ ተብለው የሚጠረጠሩትን ግለሰቦች ብቻ ሳይሆን መንግስትንም ጭምር ነው የምንወቅሰው እንዲከሰስም የምናደርገው።
በኢትዮጵያ ውስጥ የዘር ፍጅት ተከላካይ ማህበረሰብ መስራቾችና መሪዎች መካከል አውሮፓ የሚገኙት አቶ ያሬድ ኃይለማርያምን ድምጽ ነው የሰማችሁት።
ጉዳዩን ወደ ውጪ ዓለም አቀፍ ድርጅቶች ሰብአዊ መብት የዩናይትድ ኔሽን ህግ የመሰረቷቸውን ተቋሞች ለመጠቀምና የዘር ፍጅት ኢትዮጵያ ውስጥ እንዳይከሰት ቀድሞ የማሳወቅ ተግባሮችን ለመስራት የተደረገበት።
እኚህ ደግሞ ዩናይትድ ስቴትስ ውስጥ ያሉት ፕሮፌሰር ጌታቸው በጋሻው ናቸው። ቃለ ምልልስ ይዘናል። አሁን ወደ ቀዳሚው ቅንብር የትዊተር ዘመቻ በውሃ ጉዳዮች ዙሪያ። የኢትዮጵያ ውሃ ጉዳይ መማክርት ይባላል ቡድናቸው። ኢትዮጵያ በናይል ወንዝ ላይ የሚገባትን የውሃ ተጠቃሚነትና ፍትሃዊ የውሃ ባለድርሻ መብት ለዓለም ማህበረሰብ ለማሳወቅ የሚለውን ጨምሮ የተለያዩ ዓላማዎችን እውን ለማድረግ የታለመ የትዊተር ዘመቻ ከነገ በስቲያ ሰኞ አንስቶ ለማካሄድ መሰናዳታቸው ነው ለቃለ ምልልሳችን መነሻ የሆነን። ከአስተባባሪዎቹ የህዝብ ግንኙነት ተጠሪ ጋር ቆይታ ይኖረናል። እንተዋወቃቸው።
ሆነ
ነፍሳ ባላልሁኝ በሰሜን አሜሪካ በቨርጂኒያ ኗሪ ነኝ። 25 ዓመት በላይ ቆይቻለሁ በዚህ ሀገር ውስጥ በማኔጅመንት ስራ አስተምራለሁኝ። አስተማሪ ነኝ። እንደዚሁም ኮንሰልታንት ሆኜ እሰራለሁኝ። አሁን ባለው ኢትዮጵያ የውሃ ጉዳዮች ምክር ቤት ውስጥ የፐብሊክ ሪሌሽን ኃላፊ ሆኜ ምክር ቤቱ ፈጫዎች የሰራቸውን ስራዎች ለፐብሊኩ በማስተዋወቅና ማስተባበር ረገድ እየሰራሁኝ ይገኛለሁኝ።
አመሰግናለሁ አቶ ኮነ። የምንነጋገርበት የኢትዮጵያ የውሃ ጉዳዮች መማክር በዚህ ቡድን ውስጥ በርካታ እርሶ መሰል ባለሙያዎች በኖራቸውን ተረድቻለሁ። ከግብጽ ጋር የሚደረገው ድርድር ሁነኛ መፍትሄ ባላገኘበት ሁኔታ ውስጥ እያነጋገረ ያለው የህዳሴ ግድብን ጉዳይ ይመለከታል። ይህ የኢትዮጵያውያን የውሃ ጉዳዮች መማክር ከፊታችን ሰኞ አንስቶ በትዊተር አማካኝነት ዘመቻ እናደርጋለን ብላችሁ አስተዋውቃችኋል። ስለ አድማጮቻችን የትዊተር ዘመቻችሁን ዓላማ ልታስፈጽሙ ያሰባችኋቸውን ትልሞች ባጭሩ ይንገሩ።
እሺ፣ ስለ ጥያቄው አመሰግናለሁኝ ስለሰጣችሁኝ ምድል አቶ አሉላ። እንግዲህ የኢትዮጵያ ውሃ ጉዳዮች ምክር ቤት ለበርካታ ወራት ሰፋ ያሉ ስብሰባዎችን፣ ጥናቶችን፣ በምርምር ላይ የተደገፉ ሳይንሳዊ ጥናቶችን በማካሄድ በሙያው ዘርፍ ያሉትን የተለያዩ የታሪክ የውሃ ጉዳዮች ባለሙያዎች፣ የውሃ ኢንጂነሮች፣ የኢኮኖሚክ ባለሙያዎች፣ ሌሎችንም በርካታ በሙያቸው ሊሰሩና ሊደግፉ የሚችሉን አሰባስቦ የተቋቋመ ከፖለቲካ ድርጅትነት ነፃ የሆነ ድርጅት ነው። በተለይም ኢትዮጵያ ሀገራችን በውሃ መብቷ ፍትሐዊ በሆነ ሁኔታ የወንዞቿ ተጠቃሚ ለመሆን የምትችልበትን መብት ለመመገት በሳይንስና በምርምርም ላይ ተደግፎ ለዓለም ማህበረሰብ በማሳወቅ ሀገሪቷ ተጠቃሚ የምትሆንበትን ሁኔታ እየሰራ የሚገኝ ድርጅት ነው። ሆኖም ግን እነዚህ ውጤቶች ለፐብሊኩና ለሌላውም ሰው ካልደረሰ በስተቀር ጅው ቦታ ብቻ ሆኖ የሚቀር ስለሆነ የግሎባል ኢንጌጅመንት ክፍላችን ይህንን የትዊተር ዘመቻ የሚለውን ይዞ ተነስቷል። ትዊተር እንግዲህ ዛሬ በአንድ ደቂቃ ውስጥ ብቻ ከ360,000 በላይ የሚሆኑ መልእክቶች የሚተላለፉበት ትላልቅ ተጽዕኖ ፈጣሪ የሆኑ የመንግስታት መሪዎች ሀሳባቸውን የሚገልጹበት ሚዲያ ነው። ስለዚህ ይህንን ሚዲያ ደግሞ በመጠቀም የኢትዮጵያ የውሃዎች ጉዳይ ለማክርት አራት ዓላማዎችን ለማድረግ ነው የተዘጋጀ ያለው። በቅድሚያ በዓለም ዙሪያ የሚገኘው ትውልደ ኢትዮጵያዊ ይህንን የዘመኑን የትዊተር ቴክኖሎጂ ተጠቅሞ የኢትዮጵያን መብት ለማስከበር የሚያስችል ዘመቻ በማካሄድ ተጽዕኖ ለመፍጠር ነው። በሁለተኛው ደረጃ ኢትዮጵያ በአባይ ወንዝ ላይ የሚገባትን የውሃ ተጠቃሚነትና ፍትሐዊ የውሃ ባለድርሻ መብት ለዓለም ማህበረሰብ በማስረጃ አስደግፎ ለማስታወቅ ነው። እንግዲህ ኢትዮጵያ ጥንትም ሆነ ዛሬ ምልህ አፍሪካን በኋላ ለማስቀረት ሌሎች የሚሸግሩትን ስውር ዘባ የማትቀበል ነፃና ፍትሐዊ የሆነች አገር ናት። ይህ አቋም እንግዲህ ዛሬም የሚቀጥል መሆኑን አንድም ማሳየት ያስፈልገናል። በአራተኛ ደረጃ ኢትዮጵያ ዓለም አቀፉን የውሃ መርህ ተከትላ በዚህ በአባይ ወንዝ ዙሪያ ተጠቃሚ የሆኑት በአባይ ተፋሰስ ውስጥ ካሉት ሀገሮች ጋር በትብብርና ከፍተኛ ጉዳት በማያስከትል መልኩ የውሃ ድርሻዋ ተጠቃሚ በመሆን መብቷን ለማሳወቅ ለመሞገትና የጋራ እድገትን በአካባቢው ላሉ ሀገሮች ልታስፋፋ ጽኑ እምነት ያላት ሀገር መሆኗንና አቋሟን ለማሳወቅ ነው።
መልካም አቶ ኮነ፣ ሌሎች መሰል ኢትዮጵያውያን ባለሙያዎች የተሰባሰቡበት ኢትዮጵያዊ ድርጅቶች በምናነጋግርበት ጊዜ የምናነሳው መሰል ጥያቄ ነው። በተለይ በማህበራዊ መገናኛ ብዙሃኑ የኢትዮጵያውያን ድምፅ ካሁን ቀደም ብዙ አይሰማም። እውነቱ ከኢትዮጵያ ጋር ነው ብለው እርግጠኛ የሆኑ ቡድኖች እንኳን በእርግጥ እውነቱ ሌላ ጋር ስለመድረሱ እርግጠኛ አይደሉም። በዲፕሎማሲውም ጎራ ሆነ እንዲህ ሌሎች እንዲያውቁ በሚደረገው ዘመቻ በእርግጥ የግብጽ ሀሳብ ትክክል መስሎ ጎልቶ የሚሰማበት ነው። የመገናኛ ብዙሀኑም ጨምሮ ይሄን በኢትዮጵያ በኩል የሚነሳውን ሀሳብ ክርክር የተቀበሉት መሆኑ ያጠራጥራል። አሁን በምትሰሩት የትዊተር ዘመቻ መረዳት ይቻላል ያንን ለመግፋት ያን ሁኔታ ለመቀየር ጥረት እንደምታደርጉ። ይሄን ሁኔታ ሌሎች እንዲረዱት በዘመቻ ብቻ ሳይሆን መግባባት እንዲፈጠር በተለያየ ፍላጎት ላይ የሚቀመጡ ወገኖች በዚህ ሁኔታ ላይ ግብጾችና ሱዳኖችን ማምጣት ይቻላል። ባለሙያዎች ይሁኑ የሳይንስ ሰዎች ይሁኑ ተራ ዜጎች ይሁኑ በትክክል መረዳት የሚችሉት የሚያግባባ ሁኔታ ለመፍጠር የርቀት ትልምም ከሆነ በሀሳብ ደረጃ ያነሳችሁት ነገር አለ የምታስቡት የምትወጥኑት?
አሁን እንግዲህ ይሄ መማክርት የአንድ ጊዜ ወይንም የአባይ ጉዳይ ላይ ብቻ ያተኮረ ሳይሆን የኢትዮጵያ ውሃ ጉዳዮች ነው የሚለው በቀጣይነት ኢትዮጵያ በውሃ ሀብቶቿ ሁሉ ተጠቃሚ ልትሆን የምትችልበትም ከአባይ በተጨማሪ ሌሎች ተፋሰሶች አሉ እንደ አብሸበሌ፣ ገናሌ፣ ግዴሳ በጣም ብዙ ወንዞች ያላት ሀገር ናት። ጊቤ፣ ኦሞ፣ አዋሽ፣ ተከዜ፣ ባሮ እነዚህ ሁሉ ሌሎች ትላልቅ የውሃ ሀብቶች ናቸው። ከዛ በተጨማሪ ሀይቆች አሏት ኢትዮጵያ። በጣም ውሃ ሀብቷ እጅግ የዳበረ ነው። ያው እንግዲህ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ስለተባለ ብዙም ትኩረት አልሰጠናቸውም ውሃዎቻችንን። አሁን ለውሃዎቻችን መብትም አልፈን ውሃዎቻችንን እንዴት አድርገን ልንጠብቃቸው? ለምሳሌ አባይ የቀነሰ ኢንቫይሮንመንታሊ የአካባቢው ዲግሬድ እየሆነ ነው። ስለዚህ የውሃ ሀብቶች ብለን ስንነጋገር ሰፋ ያለ ጥናትን ረጅም ጊዜ የሚወስድን ድርጅታዊ አሰራርን ይፈልጋል። ስለዚህ ይህ የውሃ ጉዳዮች ምክር ቤት በዚህ በአንድ በኩል ይህንን ዘመቻ ያድርግ እንጂ በስድስት የተዋቀሩ ትላልቅ ክፍሎች ውስጥ ያሉትን አዋቂዎች በሙሉ በማከፋፈል በታሪክ ዙሪያ፣ ትምህርት በማዘጋጀት ዙሪያ፣ በሶሽዮ ኢኮኖሚክ አካባቢው እንዴት ሊቀየር ይችላል፣ ቴክኒካል አናሊሲሱን የሚያጠኑ ቲሞችን በማዋቀር የሀገሪቷ የውሃ ሴኩሪቲ ምን መሆን አለበት፣ ሀገሪቷ ከአሁን በፊት ያደረገቻቸው ውሎችና የተደረጉት ውሎ ወደፊትም የሚደረጉት ውሎች ምን መምሰል አለባቸው በማለት የህግ ባለሙያዎችን፣ የናሽናል ሴኩሪቲ ባለሙያዎችን፣ ኢንጂነሮችን እነዚህን ሁሉ በተለያየ ክፍል አዋቅሮ ለረዥም ጊዜ ለመስራት የተቋቋመ ድርጅት ነው። ዘመቻው ለዚች ለአጭር ጊዜ አንዷ ክፍል ትሆን እንጂ ጥናቱ በቀጣይነት ለረዥም ጊዜ የሚቀጥል ነውና ይህንን ለማሳወቅ ወዳለሁኝ።
አቶ ኮነ የመጨረሻ ጥያቄ ላንሳለሁ። አሁን በቀጥታ በዚህ በትዊተር ዘመቻችሁ ዙሪያ ነው ጥያቄዎችን እያነሳን እየተወያየን ያለ ነው። ነገር ግን እንደሚያውቁት በኢትዮጵያ ውስጥ አሁን ምስቅልቅሉ የወጣ ሁኔታ ባለበት ነው። ከጥቂት ሳምንታት በፊት አንድ ወጣት ኢትዮጵያዊ ድምፃዊ ሀጫሉ በደረሰበት ጥቃት ከተገደለ በኋላ ሌሎች በርካታ ንጹሐን ዜጎች የተገደሉበት፣ ለስቃይ የተዳረጉበት፣ ንብረታቸው ቤታቸው የተቃጠለበት ሁኔታ ተከስቷል። ከቀን ወደ ቀን የተሻለ ሁኔታ ይምጣ እንጂ ከፍተኛ ውጥረት የሚታይበት ነው። በኢትዮጵያ የቅርብ ጊዜ ታሪክ ምናልባትም ታይቶ የማያውቅ የሚሰኝ ምስቅልቅል ሁኔታ ተፈጥሯል። በሌላ በኩል ዓለምን ለስጋት የዳረገው የኮቪድ-19 ወረርሽኝ አለ። ለኢትዮጵያ ያሉ ሀገሮችን በሌላው ዓለም ያየነውን አይነት ጉዳት ባናይም ስር የመስደዱ አሁን ያሉት ሁኔታዎች ደግሞ ለአደጋ የሚዳርጉበት ሁኔታ ይበልጥ ይከፋል የሚል ስጋት ያለበት ነው። እዚህ ላይ ነው እንግዲህ የግድቡ ጉዳይና ይህ አነጋጋሪ የአገር ደህንነትንም ጸጥታ የሚመለከት ሁኔታ፣ ፍጥጫው በሰላማዊ መንገድ እንዲፈታ የተያዘው ጥረትና ከነኚህ ሁሉ ችግሮች አንጻር ኢትዮጵያ ካለችበት ሁኔታ ኢትዮጵያውያን አሜሪካውያንም ብትሆኑ ከኮቪድ-19 ፈተና ማናችንም ማራቅንም እና ሁሉም ቦታ ነው ችግሩ ያለው እና እነኚህ ሁሉ ባሉበት ውስጥ ነው ይሄ እየተካሄደ ያለው። በተስፋ ብንዘጋው ይሄን ውይይት በእነኚህ ሁሉ ምስቅልቅሎች ውስጥ ነው እያለፍን ያለ ነው እና ምን ይታየታል? እንደ ዜጋ ለሀገሩም ደህንነት እንደሚያስብ የተሻለ ሁኔታ ለህዝቡም እንዲፈጠር እንደሚመኝ ሰው
ችግሮቻችን በጣም ብዙ ፈርጅ አላቸው። እንዳልከው አንገልጻቸዋል ብዙ ችግሮች አሉ። የአባይ ጉዳይ ራሱን የቻለ አንድ ችግር ነው። የወደፊቱን የኢትዮጵያውያን ዜጎች ህልውና የሚፈታተን በሌሎች ሀገር ተጽዕኖ ስር ለመውደቅ የሚያስችል ሁኔታ በተፈጠረበት አባይን እንደ ሀገሪቷ ህልውና ላይ የተቃጣ ችግር አድርገን ነው በተለይ በቅርብ ጊዜ ያየነውን ሁኔታ ያየነው። ምንድን ነው አንዱን ችግር አስቀምጠን አንደኛውን ችግር ብቻ ላይ እንጠልጠል አያስፈልገንም። እርግጥ ጊዜው የከፋ ነው። በተለይ በቅርብ ጊዜ በሀገሪቷ ውስጥ ያለው ያለመረጋጋት ሁኔታ ሁላችንንም ያሳስበናል። የአባይም ጉዳይ ዘለቂታዊ መፍትሄ እንደሚያገኘው ለዚህም አለመረጋጋት መንግስት ዘለቂታዊ የሆነ መፍትሄ ማምጣት ይኖርበታል ብለን እናስባለን። እያንዳንዱም ዜጋ ለዚህ መፍትሄ ለማግኘት ይተባበራል ብለን እናስባለን። የዚህ የኮቪድ ጉዳይ በዓለም ዙሪያ በሁሉም ዜጋ ላይ የደረሰ እኩል ጥቃት ነው። ስለዚህ እኛም እንደ ማንኛውም የዓለም ዜጋ በጥንቃቄና የሚሰጡትን መመሪያዎች በመከታተል የምናልፈው ችግር ነው። ነገር ግን የአገር ህልውናን የሚፈታተን ነገር ሲመጣ ግን አገርን ወደ መፍረስ፣ የአገርን ሰላም ወደ ማናጋት፣ ሰብአዊ መብት እና የአገርን ብሔራዊ ክብር በሚነካ መልኩ የሚደረጉ እንደ አባይና እንደዚህ አሁን እንደተደረገው አይነት ጥቃት ግን በጣም በጣም እጅግ ከፍተኛ ትኩረት ሊሰጠው የሚገባ ነው። በጣም አዝነናል። ሞቱትም ተጎዱትም ንብረታቸውን በጠፋው ውጪ ያለው ኢትዮጵያዊ በጣም በከፍተኛ ቁጭትና ንዴት ውስጥ ነው። ንዴቱ በአጥፊዎቹ ላይ ብቻ ሳይሆን ምን እየተሰራ ነው? እየተጠበቀ ነው? መንግስትነቱ የት ላይ ነው? ይሄ ሁሉ ሲደረግ ምንድን ነው የሚል ብዙ ቁጭቶች አሉ። ለሁሉም መፍትሄ ይኖራል በመነጋገር በመመካከር።
ለዚህ መፍትሄ ሊያመጡ የሚችሉ ሰዎችን በማቅረብ መፍትሄ ይመጣል ብለን እናስባለን። እንግዲህ ዘመቻችን በእንደዚህ አይነት ሁኔታ ውስጥ ነው የሚቀጥለው። በስምንት ቋንቋዎች በዓለም ዙሪያ ባሉ ሀገሮች ሁሉ የትዊተር ዘመቻውን ሰኞ እንጀምራለን። በአማርኛ፣ በአረብኛ፣ በእንግሊዝኛ፣ በፈረንሳይ፣ በጀርመን፣ በራሽያ፣ በስፓኒሽ፣ በስዊድሽ የትዊተር ካምፔን አት ኢትዮጵያን ወተርስ የሚለውን የትዊተር ሃንድል ይዘን እንቀሳቀሳለን። ይህን ይመስላል እንግዲህ ዘመቻችን። በጣም አመሰግናለሁ።
መልካም። ኢትዮጵያ ወተርስ የኢትዮጵያ ውሃዎች ብለዋል። ኢትዮጵያ የውሃ ጉዳዮች መማክርት ዓለም አቀፍ ዘመቻ የህዝብ ግንኙነት ተጠሪ አቶ ኮነ ፍስሐ የትዊተር ዘመቻዎችን ሂደትም ተከታትለን በቀጣይ ሁኔታዎችም ላይ ከሌሎች በአባይ ጉዳይ ላይ ከሚሰሩ ድርጅቶችም ጭምር የሚኖሩ ሁኔታዎችን የምናይበት ውይይት ላይ መልሰ እንደምናገኘው ተስፋ አረጋለሁ። አሁኑ አመሰግናለሁ። መልካም እድል።
በጣም አመሰግናለሁ አቶ አሉላ ስለተሰጠኝ እድል። በራሴና በኢትዮጵያ ውሃ ጉዳዮች ምክር ቤት ስም ከልብ አመሰግናለሁ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሁለተኛው ርዕስ ነው የምንሻገረው። በወቅቱ የኢትዮጵያ ሁኔታ ፖለቲካና ማህበራዊ ግንኙነቶች ላይ ከአንድ የህግ ባለሙያና የቀድሞ ዲፕሎማት ጋር ውይይት አድርገናል። ሰለሞን አባተ ነው ያነጋገራቸው።
ዶክተር ብርሃነ መስቀል አበበ ሰኚ፣ በቅድሚያ ጤና ይስጥልኝ፣ እንደምንድነው?
ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን። ለጊዜው አመሰግናለሁኝ። ከራስዎ ልነሳና ዶክተር ብርሃነ መስቀል ራስዎን እስቲ ያስተዋውቁልኝ ለአድማጮቻችን።
በእናንተ ፕሮግራም ላይ ስቀርብ የመጀመሪያ ጊዜ ባይሆንም ያው የህግ ባለሙያ ነኝ። በኢትዮጵያ ከአዲስ አበባ ዩኒቨርሲቲ ነው በህግ የተመረኩት። ከዚያ ከፍተኛ ፍርድ ቤት ዳኛ ሆኜ ትንሽ ጊዜ ሰርቻለሁኝ። ከዚያ ውጭ ጉዳይ የህግ አማካሪ ሆኜ የኢትዮጵያ ዲፕሎማት ደግሞ ሆኜ የተባበሩት መንግስታት ድርጅት ሰርቻለሁኝ። ከዚያ እዚህ ሀገር አሜሪካን ሀገር ኒውዮርክ ዩኒቨርሲቲ ሎው ስኩል እና ሚኒሶታ ዩኒቨርሲቲ ሎው ስኩል እዛ ነው የሄድኩት። በጥብቅና እዚህ ፕራክቲስ ሳደርግ ነበር። ኋላ ደግሞ ይሄ ለውጥ ከመጣ በኋላ አሁን ያለውን የለውጥ መንግስት ተቀላቅዬ እስከ ቅርብ ጊዜ ድረስ የኢትዮጵያ ቆንስል ጀነራል ሆኜ ሎስ አንጀለስ ያለው ሚስዮን ነበርኩኝ። ይሄው ነው እንግዲህ ባጭሩ።
አመሰግናለሁኝ ዶክተር ብርሃነ መስቀል። በብዙ መንገድ በተለይ ከልምዶ ጋር ኖብል የሚባሉ ወይም ደግሞ ድንቅ የሚባሉ ሙያዎች ባለቤት ነዎት፣ ህግና ዲፕሎማሲ። በዛ ላይ ብዙ ቋንቋዎችን በተመሳሳይ ሁኔታ በጥራት የመናገር ችሎታም እንዳሎት ታዝቢያለሁኝ። እንግዲህ ዶክተር ብርሃነ መስቀል ወደ መጀመሪያው ጥያቄ ልለፍና ቀደም ሲል እንደገለጹት ይህንን የለውጥ ኃይል ተቀላቅዬ ነበር ብለው ነበርና ይህንን እኔም ታዝቤያለሁኝ። ለውጡ ሲመጣ አካባቢ እንደውም ከለውጡ ፊት አውራሪዎች አንዱ ነበሩ ለማለት የሚከብደኝ አይመስለኝም፣ ስላየሁኝ እኔ ራሴ ማለት ነው በተለያዩ መድረኮች ላይ ተገኝተው። አሁን በዚህ ጊዜ ውስጥ ብዙ ሰው የተደነቀበት ሁኔታ ተፈጠረና እርስዎ በተቃውሞው ጎራ ተሰልፈዋል። ዶክተር ብርሃነ መስቀል ምን ተፈጠረ?
አመሰግናለሁ አቶ ሰለሞን። ልክ ነህ። ይሄ ለውጥ ሲመጣ በተለይም ይሄ ቲም ለማ የምንለው በፕሬዚደንት ለማ መገርሳ የኦሮሚያ ክልል ፕሬዚደንት በነበሩት፣ በፕሬዚደንት ገዱ አንዳርጋቸው የአማራ ክልል ፕሬዚደንት በነበሩት፣ በነ ዶክተር አብይ አሁን ጠቅላይ ሚኒስትሩ ይሄ ለአራት ተከታታይ ዓመታት ከ2014 እስከ 2018 በነበረው የኦሮሞ ቅዋሜና ኋላ የአማራው መላው የኢትዮጵያ ሕዝብ የተቀላቀለበትና ይህን ለውጥ ያመጣው ለውጥ በኢትዮጵያ ውስጥ ስር ነቀል አገራዊ ለውጥ ያመጣል፣ የኢትዮጵያን ፖለቲካ ችግርም ይፈታል ብለን ሁላችንም ተስፋ አድርገን ይህንን ለውጥ ያልደገፈ ኢትዮጵያዊ አለ ብዬ ማሰብ ያቅተኛል። የምናውቀው ትንሽ ቢሆንም በእኛ እድሜ እንደዚህ የአገር የመላው ኢትዮጵያውያን ድጋፍ ያገኘ ለውጥ አመራርም አልነበረም። እኔም እንግዲህ በዚያ ሂደት ነው ወደዚህ ለውጥ አመራር ተቀላቅዬ የቻልኩትን ያህል እንረዳቸዋለን ብለን የገባ ነው። ለውጡ ሲመጣ ታሳቢ የተደረጉ ነገሮች ነበሩ። እንደምታውቀው በኢትዮጵያ ውስጥ ሁለት አይነት ፖለቲካ ነበር፣ ወይም በሶስት ከፍለ ልታየው ትችላለህ። አንደኛው ጥግ በኢትዮጵያ ከ1966 አብዮት ጀምሮ ነጻ አውጪ ፖለቲካ የብሔር ብሔረሰቦችን እኩልነት በኢትዮጵያ ለማረጋገጥ ተብሎ ጥያቄ ተነሳና የብሔር ብሔረሰቦች ጥያቄ ተብሎ ያ ጥያቄ በደርግ ምላሽ ሳያገኝ ሲቀር ነጻ አውጪ ፖለቲካ የተጀመረበትና የትግራይ ነጻ አውጪ፣ የኤርትራ ነጻ አውጪ፣ የኦሮሞ ነጻ አውጪ፣ የሶማሌ ያለ ኦልሞስት የነጻ አውጪ ሀገር የሆነበትና በአንድ ወገን ያ የነበረበት በሌላ በኩል ደግሞ አሃዳዊውን ስርዓት ከአጼ ምኒልክም አጼ ኃይለሥላሴም የቀጠለውና በደርግም የነበረውን አሃዳዊ ስርዓት የማቆየት አጀንዳ ነበር። በዚህ ሁኔታ ውስጥ ተወጥሮ ባለበት እንግዲህ ደርግ 17 ዓመት ኢትዮጵያ ወይ ሞት በሚል ፕሪንሲፕል የኢትዮጵያን ሉዓላዊነት ለማስከበር የአሃዳዊ ስርዓቱን ለማስቀጠል በሚል ጦርነቶች ሲደረጉ እንደነበረ ታውቃለህ። በዚያም ጦርነት ደርግ በኤርትራ ነጻ አውጪ ግንባር ኢፒኤልኤፍ፣ በቲፒኤልኤፍ በትግራይ ነጻ አውጪ ግንባር፣ ሌሎችም የኦሮሞ ነጻ አውጪ ግንባርና ሌሎችም ተጨምሮበት ደርግ ወደቀና ህወሓት ስልጣን ኢትዮጵያ ውስጥ ያዘ። ኤርትራ ተገንጥላ ኢትዮጵያ ባህር በር አልባ ሆነች። ህወሓት ስልጣን ሲይዝ ይሄንን የብሔር ብሔረሰቦች ጥያቄ ሙሉ ለሙሉ ይመልሳል የሚል ተስፋም ስለነበረ አሁን ያለው ኖሚናሊ ይሄ በብሔር መሰረት ያደረገ ክፍፍልም ሲፈጠር ህዝቡ የብሔሮችን የቋንቋ፣ የማንነት፣ የባህል፣ የፖለቲካና ኢኮኖሚ ተጠቃሚነትን ፍትሐዊ ያደርጋል የሚል ስርዓት ታስቦ በነበረበት ሁኔታ ውስጥ ህወሓት ወደ ዲቫይድ ኤንድ ሩል ፖሊሲ ተቀየረና
ዲቫይድ ኤንድ ሩል ለአድማጮቻችን ግልጽ እንዲሆን
ከፋፍለው የመግዛት ፖሊሲ ነው ያደረገው። እነኝን ጥያቄዎች በህገ መንግስቱ ላይ የተጻፉት በአሁን ባለው የኢትዮጵያ ህገ መንግስት ላይ የተጻፉት ነገሮች ለሚያየው ትክክል ቢመስሉም በስራ ላይ ውሎ የነበረው ከፋፍለው የመግዛት ፖሊሲ ነው የተከተሉት። ያንንም ያደረጉት ህወሓት አነስ ካለ የኢትዮጵያ ብሔር ስለሚመጣ 5-6% አካባቢ ከሚወክል በተለይ ሰፊውን የኦሮሞ የአማራና ሌሎችን ለመግዛት ዲቫይድ ኤንድ ሩል ፖሊሲ ወደ መከተል ነው የሄዱት። እንግዲህ 27 ዓመት ውስጥ የነበረው የህወሓትን አስተዳደር ዲፋይን ያደረገው ያ ዲቫይድ ኤንድ ሩል ፖሊሲ ነበር። ያንን በመቃወም እናን እዚህ ውጪ ያለው የኢትዮጵያ ዲያስፖራ ማገር ቤት ያለውም አመጽ እንግዲህ ያሁኑ ለውጥ ያመጣበት ሁኔታና ይሄ ለውጥ ሲመጣ ይሄ በአንድ በኩል አሃዳዊ ስርዓት ይዞ ከደርግ ጊዜ ቀጥሎ የነበረውና በመሃል ደግሞ ህወሓት እንደ ዲቫይድ ሩል ፖሊሲ የተከተለው በነጻ አውጪ ፖለቲካ ውስጥ ግሃ ካምፕ የነበረውም አንድ ላይ መጥቶ የመሃል ፖለቲካ ይፈጠራል። ያም የመሃል ፖለቲካ በኢትዮጵያ ውስጥ የነጻ አውጪ ቡድን የብሔር ብሔረሰቦች እኩልነት፣ የብሔር ብሔረሰቦች የማንነት ጥያቄ በኢትዮጵያ ፍሬምወርክ ውስጥ ምላሽ ያገኛል። ይሄ አህዳዊው ቡድን ወደ መሃል መጥቶ የህዝቦችን የብሔር ብሔረሰቦችን እኩልነት ተቀብሎ ፍትህና ርትዕን ተቀብሎ የኢትዮጵያ ፌዴራል እውነተኛ ፌዴራሊዝም የሚንጸባረቅባት ሀገር ትሆናለች በሚል እሳቤ ነው ወደዚህኛው ለውጥ የተቀላቀልነው። ከተቀላቀልን በኋላ ግን በህዝብ ሲነሱ የነበሩት በተለይም በኦሮሞ ህዝብ ሲነሳ የነበረው እኔ የኦሮሞ ህዝብ የፍትህ፣ የእኩልነት፣ የርትዕ ጥያቄዎች ይመለሳሉ በሚል እሳቤ ነው እኔ በዚህኛው ሂደት ውስጥ የገባሁት። እነኛ ጥያቄዎች ወደ ጎን ተተውና በአጼ ምኒልክ ጊዜ የተጀመረው፣ በአጼ ኃይለሥላሴ ጊዜ የቀጠለው፣ በደርግም እንደዛው ቀጥሎ ህወሓትም በፌዴራል ደረጃ በክልል ደረጃ እነዚህ የክልሎችን ያዋቅር እንጂ በፌዴራል ደረጃ ስሙ ፌዴራልም ቢሆን በዲሞክራቲክ ሴንትራሊዝም ስም አህዳዊ አስተሳሰብ የቀጠለበት ሁኔታ የነበረ ሲሆን ያንን አህዳዊ አስተሳሰብን የማስቀጠል ፖለቲካ ውስጥ ተጀመረ። ስለዚህ የሀገር ግንባታ ፖሊሲ ፕሉራሊስት አገር ከመገንባት ይልቅ ፌዴራሊስት አገር ከመገንባት ይልቅ አህዳዊ አገር የመገንባትና በአጼ ምኒልክና ኃይለሥላሴ የተጀመሩትን የኔሽን ቢልዲንግ ሞዴሎችን እናስቀጥላለን በሚል እሳቤ ላይ ያተኮረ ፖለቲካ ውስጥ ተገባና ኮምፕሊትሊ በኢትዮጵያ የነበሩትን የብሔር ብሔረሰቦች ጥያቄ ፍትሐዊ በሆነ እኩልነትን መሰረት ባደረገ ወደ 150 ዓመት የነበረውን ጭቆና በርትዕ ለመመለስ በፌርነስ ለመመለስ ያለውን ወደ ጎን በተወ መልኩ ፖለቲካው መንገዱን ሳተ። ፕሉራሊስት ሀገር ከመገንባት አሲሚሌሽኒስት ሀገር ወደ መገንባት፣ የአማርኛ ቋንቋ ላይ የተመሰረተ ሀገር፣ የአማራ ባህል፣ የአማራ ማንነት ላይ የተመሰረተ ሀገር ለመመስረት በአጼ ምኒልክ ጊዜ ተጀምሮ የነበረውን እንቅስቃሴ እንደገና የማስጀመርና አህዳውያኖች የሚበዙበት ዋሽንግተን ዲሲም አካባቢ ሲንጸባረቅ የነበረው ፖለቲካ የመሃል ፖለቲካውን ይዞ ሁሉንም ወደ ጎን የመግፋት
የኦሮሞን እንደ ኦሮሞኛ ውስጥ ስንቀላቀል አሁን ባለተራ እስከ ማለት ድረስ የተደረሰበት ነው። ኦሮሞ ባላገር እንጂ ባለተራ አይደለም። ባለተራም ባላደራም የለም። ሁሉም ባላገር ነው። የዚህ ሀገር ባለቤት ነው እያንዳንዱ ኢትዮጵያዊ ብሔር ብሔረሰቦች የስርዓት ችግር ቢኖርም። ስለዚህ የስርዓት ለውጥ ይመጣል። የመንግስት ለውጥ ሳይሆን የስርዓት ለውጥ የሀገረ መንግስቱ ቤዝ ከአማርኛ ተናጋሪነት ሰፋ ያለው መሰረት አማርኛም ኦሮምኛም በዋነኛነት እንግዲህ እነኚህ ናቸው ዶሚናንት የስራ የፌዴራል መንግስቱ የስራ ቋንቋ ሆኖ የሀገረ መንግስቱ ፋውንዴሽን ሰፍቶ ሁሉንም ብሔር ብሔረሰቦች ሊያካትት በሚችል መልኩ አገር መልሰን እናዋቅራለን በሚል እሳቤ የተገባው ያ ራዕይ ሙሉ ለሙሉ ተትቶ ኦሮሞ ጥያቄ የለውም፣ የኦሮሞ ምንም የተለየ ጥያቄ የለውም ወደሚልና ናሽናል ሪኮንስትራክሽን ፖለቲካ ውስጥ ከመግባት ወደ ምርጫ ፖለቲካ አሲዝ ህዝቡ የታገለው አንድን ግሩፕ አንስቶ ሌላውን ግሩፕ ስልጣን ላይ ለማውጣት የሚመስል ፖለቲካ ውስጥ ገባ። ለውጡ ሊትራሊ መንገዱን ሳተ፣ ኮላፕስ አረገ ማለት ይቻላል። እና በዚህ አሁን ይሄ ነገር ለኢትዮጵያ አንድነት አይጠቅምም፣ ለኢትዮጵያ ብሔር ብሔረሰቦች እኩልነት ፍትህና ርትዕ አይጠቅምም ወደ ማለት የተመለስኩት እና ውስጥም ሆኜ ስናገር የነበረው ይሄንኑ ነበር። ከወጣሁኝም በኋላ ተመሳሳይ ነገር ነው ያረኩኝ ያለሁት። ነገር ግን እንግዲህ አገር ቤት ባለው በተለይ በአርቲስት አጫሉ ሁንዴሳ ግድያ በኋላ የፖለቲካ ናሬቲቭ የኦሮሞ ፖለቲካ መሪዎች መታሰር አገር ውስጥ ከመቶ ሺህ ህዝብ በላይ የታሰረበት በመቶዎች የሚቆጠሩ ንጹሃን ዜጎች የተገደሉበት የሚዲያ ብሰጡታላችሁ ብዬ አስባለሁ የኦኤምኤን ጋዜጠኞች መታሰርና የኦኤምኤን ቢሮ ሙሉ ለሙሉ አዲስ አበባ ውስጥ መዘጋት አገሪቷን ወደ እኩልነት ያመጣል ብለን ያሰብነው ሳይሆን ቀርቶ በመሃል ሞር ስለ ልማት ስለ ብልጽግና ዲስኩር ተጀመረ። አሁን ደግሞ ሙሉ ለሙሉ ወታደራዊ አገዛዝ ወደሚመስል ፍርሃት የተሸጋገርንበትና አገሪቷ አደጋ ላይ የወደቀችበት ሁኔታ ነው ያለውና ባጭሩ ይሄ ነው።
እንግዲህ ዶክተር ብርሃነ መስቀል ከአዲሱ እንቅስቃሴ ከለውጡ የወጡበትን ምክንያት ነበር የጠየቅኩት፣ አያይዘው አምጥተውታል። እስካሁንም ድረስ ያለውን ጊዜ ቀደም ሲልም እርስዎ እንዳሉት በሀገር ግንባታ ላይ በህብረተሰብ ግንባታ ላይ ማተኮር እንደሚያስፈልግ ይሄ ደግሞ የተራዘመ ሂደት መሆኑን ይናገሩ ነበር። በተለያዩ አጋጣሚዎች ወደ ምርጫ እንዳይገባ አምስትም አስርም ዓመት ቢሆን ነበረ ሲሉ የነበረው እንደውም የምርጫ ጊዜ አይደለም አሁን ወይም ደግሞ የዚህ የምዕራቡ አይነት የምርጫ ዲሞክራሲ ውስጥ የምንገባበት ጊዜ አይደለም እያሉ ሲናገሩ እሰማ ነበረ። በዚህ ሁኔታ ውስጥ በተቀሱት የመቶ ዓመትም ይሁን ከዚያ በኋላ ላለ ጊዜ ከነበረው ትግል በኋላ መቼም ኢትዮጵያ ውስጥ የእኩልነት ጥያቄ የፍትህ ጥያቄ አዲስ አይደለም፣ ለረጅም ጊዜ የነበረ ጥያቄ ነው። ይሄ ጥያቄ ሰላማዊ ንግግር ወይም ደግሞ የሰለጠነ ንግግር እየተደረገበት መቆየቱን ለምሳሌ የኦሮምኛን ቋንቋ ብሔራዊ ቋንቋ የመሆኑን ጉዳይ አስመልክቶ በአዲስ አበባ ላይ የሚነሱ ጥያቄዎችና ሌሎችም አስመልክቶ ጤናማ የሚመስሉ ንግግሮች ሲካሄዱ ቆይተዋል። በዚህ የህብረተሰብ ግንባታ ሂደት ውስጥ በምንም ሁኔታ ቢሆን ማለት ነው እርሱ ቅድም እንደገለጹት እነዚያን ጥያቄዎች በተመሳሳይ መንገድ ማንቀሳቀስ ማስቀጠል አይቻልም ነበር ወይ? አንደኛ ውስጡ ሆነው ያንን ትግል መግፋት አይችሉም ነበር ወይ? ሁለተኛ ያንን ጥያቄ ለመግፋት በዚህ ዘመን ወደ ኃይል እንቅስቃሴዎች መግባት ያስፈልጋል ወይ?
ትክክል ነው። ውስጥ ምንድነው የሆነው? ለውጡ እንደመጣ ይሄ የህዋትን መንግስት ከየክልሉም ከአዲስ አበባም ነቅሎ ወደ ትግራይ ለማስገባት በተደረገው ትግል የኦሮሞና የአማራ አላያንስ በተለይ ይሄ ኦሮ አማራ የሚሉት ያኔ ፕሬዚደንት ለማና ፕሬዚደንት ገዱ አብረው ያደረጓቸው እርምጃዎች ነበሩ። ያ ህዝብን ጋልቨናይዝ አድርጎ አንድ ላይ አምጥቶ በፊት በህወሓትም በደርግም በአፄ ኃይለሥላሴ ጊዜም በሚኒልክም የተጀመሩ ቁርሾዎችን ልንፈታ የምንችልበት በዋነኛነት ደግሞ የወደፊቷን የተሻለች ኢትዮጵያን እንገነባለን የሚለው ራዕይ ተተወና የኦፒዲኦና የብአዴን የሁለት የኢህአዴግ ድርጅቶች የስልጣን ሽኩቻ ወደሚመስል ነገር ነው የተሻገረው ነገሩ። ስለዚህ በአማርኛ ተናጋሪው ዘንድ ገና ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ባለተራዎች ህወሓትን ኦፒዲኦ ተካው፣ ኦሮሞ ትግሬን ተካ ወደሚል ቋንቋ ነው እየተመጣው እንጂ የሀገሪቷ መሰረታዊ ችግር እንፈታለን ወደ ማለት አልመጣም። ከዚያ በኋላ በሂደት ምንድነው የሆነው? ትርክቱ በሙሉ ራሱ እኔ አሁን ከምለው የብሔር ብሔረሰቦችን የእኩልነት ጥያቄ የፍትህና የርትዕ ጥያቄ መልሶ ፌዴራል ኢትዮጵያን በአዲስ አገረ መንግስት ላይ መገንባት ስራ ከመጀመር ይልቅ ችግር የሆነው የስልጣን ሽኩቻ የሚመስል የማስመሰልና ወደ ምርጫ ፖለቲካ የመግባት ትርክት ውስጥ ተገባና ይሄኛው የኔሽን ቢልዲንግ አጀንዳ ሙሉ ለሙሉ ዲስካርድ ተደረገ ተተወ። በዚህ ሂደት ውስጥ የነበሩት የኦሮሞ ብሔርተኞች ይሄንን የብሔር እኩልነትን የቋንቋ የመሬት የአዲስ አበባ እንደ ከዚህ በፊት የኦሮሞ ህዝብ ላለፉት 150 አመታት ከኢኮኖሚው ከፖለቲካው ከማህበራዊ ህይወትም ከኢትዮጵያ ፖለቲካ መገለሉን ይቃወም የነበረው ድምጽ ሙሉ ለሙሉ ዘረኛ እየተባለ የሚገለልበትና ዲስክ በተናጠል ስማችን እየተጠራ የምንጠቃበት የህብረተሰቡን መስተጋብር የሚጎዳበት ሁኔታ ውስጥ እንዲገባ ተደረገ። በዚያ ሂደት እንግዲህ እኔንም ጨምሮ ሌሎች ስለዚህ አሁን እኔ ስለምናገረው ስለፍትህ ስለርትህ ስለእኩልነት የሚናገረው ህዝብ ከኦሮሞ ወገን የመጣው ብሔርተኛ እየተባለ የሚገለልበት ሁኔታ ተፈጠረ። እኔ ብቻ አይደለሁም ማለት ነው የለቀኩት። በዚህ ሁኔታ ውስጥ ያለን ነው እንግዲህ አሁን በርካታ ስራቶች እኔን ያስኩትን ተመሳሳይ አቋም ያዙ በኦፖዚሽን ካምፕም የነበሩ በመንግስት ማዋቅርም ውስጥ የነበሩ ከስርዓቱ ወጥተው የቅዋሜ ፖለቲካ ማካሄድ መቻል ብቻ ሳይሆን የታሰሩ ያሉበትና የአርቲስት አጫሉ ሁንዴሳ በኦኤምኤን ላይ ኢንተርቪው ሰጥቶ በአንድ ሳምንት ጊዜ ውስጥ መገደል ምን እንደተናገረ ሰምተሃል? ሁላችንም ከምንናገረው ላለፉት 27 ዓመት ምናልባትም ኦፒዲኦ የሚባለው ድርጅት በህዋት ስር ያለው ከሚናገረው በላይ የተናገረበት ሁኔታ የለም። ነገር ግን የአጫሉ ንግግር ኦነስት ነው፣ የነኛ ውሸት ስለነበረ ማንም ሲሪየስሊ አይወስዳቸውም። ስለዚህ ይሄ አርቲስት ፖለቲካዊ ግድያ ተገደለ። አሁን ሀገር ውስጥ ሲሪየስ ተርሞይል ተፈጠረ። ጀዋር መሐመድን በቀለ ገርባን ጀምሮ በርካታ ወደ 100,000 የሚጠጋ ህዝብ በፖለቲካ ምክንያት የታሰረበትና በመቶዎች የሚቆጠሩ ኦሮሞዎች የተገደሉበት ሁኔታ የተፈጠረበት ሁኔታ ነው ያለው ማለት ነው። ይሄ እጅግ በጣም አሳዛኝ ሁኔታ ነው። የሚጎዳ ለዚህም ሀገር ስታቢሊቲ የማይጠቅም የተፈለገውንም የኢትዮጵያ አንድነት የማያመጣ የህዝቦችን መስተጋብር የሚያፈርስ በወታደራዊ ኃይል የሚሊተሪ ልብስ ለብሰው አገር ወደ ማስፈራራት ወደ መንግስቱ ስርዓት የተመለሰ የሚመስልበት ሁኔታ ነው እየተፈጠረ ያለውና በዚህ ሁኔታ ውስጥ አሁንም ጥያቄያችን ያንተን ጥያቄ ፍለፊት ለመመለስ የምችልበት መንገድ ካለ ወደዛ መመለስ ነው የሚሻለው።
መልካም፣ ወደዛ መጣለሁኝ፣ ወደዚህ የመፍትሄ ሐሳቦች መጣለሁኝ። ነገር ግን እኔ ጥያቄ ምንድን ነበር? ከሐጫሉ ግድያ ወዲህ ያለውን ሁኔታ ሳይሆን እርሶ ከዚህ ከለውጡ መውጣት ምክንያት ወደ ሆኑ ነገሮች የሚያሸጋግረንን ጥያቄ ነበር እያነሳው የነበርኩትና ያንን የኦሮሞ ህዝብ ጥያቄ አሁንም አልተመለሰም የሚባሉትን ለነገሩ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማው ላይ ቀርበው ሲናገሩ ኦሮሞ ባለፉት 100 አመታት ከነበረበት ማንኛውም አይነት ጭቆና ሊሆን ይችላል፣ ማህበራዊ ጭቆና ሊሆን ይችላል፣ በኋላ ማነሳሎት አሉ፣ የፖለቲካና የመሳሰሉት ጭቆናዎች ሊሆኑ ይችላሉ፣ ባለፉት 100 አመታት ታግሎ ነፃ ወጥቷል ብለው በዚህ ምክንያት ወደ ኃይል እንቅስቃሴ ወደ ጦር እንቅስቃሴ የምንገባበት ምክንያት የለም ብለው ተናግረው ነበር በዛሬው ስብሰባ ላይ። የኔ ጥያቄ እነዚህ ጥያቄዎች አልተመለሱ ቢሆን እንኳን ያንን የተጀመረውን ጤናማ ንግግር እርሶ በሚሉት በራሱ አንደበት የተራዘመ ጊዜ የሚጠይቅ 5 ዓመት ይሁን 10 ዓመት ይሁን ሌላ 100 ዓመት ይሁን የህብረተሰብ ግንባታ መንገድ ውስጥ እስከተገባ ድረስ በዚያ ጤናማ መንገድ በእነዚህ የለውጥ ሂደቶች ውስጥ መቀጠል አይቻልም ወይ? ከዚህ ጋር አያይዘው የሚመልሱልኝ አሃዳዊ አስተሳሰብ የቀጠለበት ሁኔታ አለ ብለውኝ ነበርና በየትኛው ዶክመንት ላይ በየትኛው አሰራር ላይ እንደሆነ ቢያስታውሱን ቢጠቁሙን። እንዲህ አይነት ያለው የሀገሪቱ ህገ መንግስት አሁንም እየሰራ እንደሆነ ነው የምናውቀው። የክልል ወይም ደግሞ የቋንቋ ፌዴራሊዝም የተሰረዘበትን ሁኔታ ወይም ይሰረዛል የሚል ሀሳብ ያለበትን ሁኔታ እስካሁን ድረስ አላየንም። የት ጋ ነው ያ አሃዳዊ ወደሆነ አቅጣጫ የመሄድ አዝማሚያ የታየሁት?
አመሰግናለሁ አቶ ሰለሞን። ምንድን ነው ይሄ ትርክት ጉዳይ ነው። ሁለት አይነት ትርክቶች ናቸው ኢትዮጵያ ውስጥ በጻራሪ መንገድ እየሄዱ ያሉት።
ከዶክተር ብርሃነ መስቀል አበበሰኝ ጋር የጀመርነው ውይይት በነገው ምሽት ይቀጥላል። አድማጮች ለዛሬው አመሰግናለሁ። አድማጮች አሁን ለተከታዩ ቅንብር ደግሞ ወደ ምዕራብ ዩናይትድ ስቴትስ ነው የምንሻገረው። በሎስ አንጀለስ ከተማና አካባቢዋ የሚኖሩ የኦሮሞ ማህበረሰብ ተወላጆች በአርቲስት አጫሉ ግድያ መንግስት ቀነባበረው የፖለቲካ ሴራ ባሉት የታሰሩ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እንዲፈቱ የጠየቁበትን የተቃውሞ ሰልፍ አካሂደዋል። በሎስ አንጀለስ ከተማ በተካሄደው ሰልፍ ላይ የተገኘው ሪፖርተራችን ዳንኤል አርጋው ተከታዩን ይዞ ቀርቧል።
በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ የኦሮሞ ብሔር ተወላጆች የታዋቂውን የኦሮምኛ ቋንቋ ድምጻዊ ሐጫሉ ሁንዴሳን ገድያንና የኦፌኮ ከፍተኛ አመራሮችን እስራት በመቃወም በሎስ አንጀለስ ከተማ ከንቲባ ጽፈት ቤት ሲቲ ሆል ደጃፍ ላይ የተቃውሞ ሰልፍ አካሂዷል። በሎስ አንጀለስ የኦሮሞ ማህበረሰብ ማዕከል አዘጋጅነት በተጠራው የተቃውሞ ሰልፍ ላይም ፍትህን ጠይቃለን፣ ፍትህ ከሌለ ሰላም የለም፣ አፋጣኝ ፍትህ ለሐጫሉ ሁንዴሳ፣ የአሜሪካን መንግስት ለኢትዮጵያ መንግስት የሚያደርገውን የገንዘብ ድጋፍ ያቁም፣ ነጻ በቀለ ገርባና የተቀሩት የፖለቲካ እስረኞች የሚሉና ሌሎችንም መፈክሮችን በማሰማት በኢትዮጵያ መንግስት ላይ ያላቸውን ተቃውሞ ገልጿል።
No peace! No peace! We demand justice!
ከሰልፈኞቹ መካከል ጥቂቶችንም አነጋገረ ነበር። ዶክተር ነመራ ገርባባ ይባላሉ። በኢትዮጵያ ውስጥ እየተፈጸመ ነው ያሉትን ያለመረጋጋት መንፈስና የህዝብ ልቂት መንግስት መቆጣጠር ባለመቻሉ ለዓለሙ ማህበረሰብ ለማሳወቅ ነው በዚህ ሰልፍ ላይ የተገኘው ይችላሉ።
ሐጫሉን ሞት ምክንያት በማድረግ የኦሮሞ ማህበረሰብ በሎስ አንጀለስ አካባቢ ያለው በኢትዮጵያ ውስጥ ያለውን አለመረጋጋትና የህዝብ ልቂት መንግስት መቆጣጠር በማይችልበት ሁኔታ ህዝብ እየተጎዳ ስለሆነ ይሄንን ነገር ለአሜሪካ መንግስትና ለዓለም ማህበረሰብ ለማስተዋወቅ ነው። በዚህም የዓለም ማህበረሰብና የዓለም መንግስታትም የኢትዮጵያ መንግስት ህዝቡን እንዲጠብቅ ለማስተዋወስ ነው።
ስሜ ዘለቀ ባላለው የመጣሁት ከሳና ሞኒካ ከዚሁ ከሎስ አንጀለስ ነው። ዛሬ እዚ ሲቲ ሆል ለመገኘት ያብቃኝ ከቤተሰቤ ጋር ጥልቅ ሀዘን በወንድማችን ሐጫሉ ሞት የተሰማንን ጥልቅ ሀዘን ለመግለጽና እንዲሁም ፍትህ ለሐጫሉ ትክክለኛ ይሄ ተካሄደው የፖለቲካ ግድያ ነው። ይሄ የፖለቲካ ግድያ ደግሞ ፍሪ በሆነ ኤክስተርናል መካሄድ አለበት እና ነጻ በሆነ ይሄን ፍትህ እንዲያገኝ መጠየቅ ነው። ሁለት ያገለልተኛ ያንን በገለልተኛ ወገን እንዲካሄድ፣ ሁለተኛው ደግሞ እዚህ የተገኘንበት አሁን ወቅት በአገራችን እየተካሄደ ያለው በጣም አስፈሪ የሆነ ይሄን ህብረተሰብ ወደ ሲቪል ዋር እርስ በርስ ወደ መጋጨት እየመሩ ስለሆነ ይሄ ነገር መንገዱን እንዳይስትና የዓለም ህብረተሰብ አሜሪካ ዩናይትድ ኔሽን ኢዩ ኢንቮልቭ እንዲሳተፉበትና ኢንተርቬን እንዲያደርጉ ለማሳሰብና እዛም ሀገር ውስጥ ላሉ ወገኖቻችን ያለንን ድጋፍ ለመግለጽ።
የቤሳ ባላለው ከሪቨርሳይድ አካባቢ ነው የመጣው። ዛሬ እዚህ የተገኘ ነው የጀግናችን አርቲስት ሐጫሉ ሁንዴሳን መገደል በመቃወም ነው የመጣ ነው። ሀዘናችንን ለመግለጽ ነው እዚህ የተገኘ ነው። ከዚህ በፊት ከሐጫሉ በፊት ብዙ ሰዎች አርቲስቶች ተገድለዋል። የኦሮሞ አርቲስቶች እንዲሁም በዛ ሀገር ውስጥ ብዙ ባለፈው አመት በአማራም ክልል የተገደሉ ባለስልጣኖችም ተገድለዋል። እስካሁን ጀስቲስ ተገኝቶ አይታወቅም። ስለዚህ ለሐጫሉም ለነዛም ሰዎች ጀስቲስ እንዲገኝ ሰላም እንዲመጣ ይሄ አሳሲኔሽን ግድያ የፖለቲካል ግድያ የትም ማደርሰንም እንተላለቃለን። ስለዚህ መንግስት ይሄን አውቆ አሁንም ለመንግስትም ለዓለም ህዝብም አፒል እናደርገው ሰላም እንዲመጣ እንዲሰው እንዲወያይ ዲሞክራታይዝ እንዲሆን ሰው በራሱን ምርጥ መርጦ ይሄ መንግስት የተመረጠ የተሰጠው አደራ ለሁለት አመት ነበር። ከሁለት አመት አሁን ስቶ ለያልፍና እንት ሌለው ያ ወደ ምርጫ እንዲካሄድ ወደ ሰላም እንዲካሄድ ሁሉም አሁን የገደለው የኦኤልኤፍ ወንም ነው የኦኤልኤፍ ሸኔ ግሩፕ ነው የትግራይ ነው የግብጽ ነው ብዙ የተምታቱ ነገሮች አሉ። እንዳውም ልጆቹም ተይዟል የሚል ነው። እንደሱ ሸኔ በምንም አይነት ሐጫሉን አይገልም። ሸኔ ማለት ጫካ ውስጥ ሆኖ በሱ ሙዚቃ ነው ኢንተርቴን የሚሆኑት በጣም ነው የሚወዱት። ለመግደል ይቅርና ዝምብ እንኳን እንደምርፍበት አይፈልም። ይሄ ግልጽ የሆነ የፖለቲካል አሳሲኔሽን በመንግስት ወይንም በሌላ የተደረገ ነው እንጂ በኦኤልኤፍ ተዋጊዎች የተደረገ እንዳልሆነ ማንም የኦሮሞ የኢትዮጵያ ህዝብ ያው።
በድምጻዊ ሐጫሉ ሁንዴሳ ግድያ ውስጥ እጃቸው አለበት ተብለው የተጠረጠሩ 3 ሰዎች በቁጥጥር ስር መዋላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አድማጮች አሁን ወደ መጨረሻው ርዕስ ነው የምንሻገረው። ቀደም ብዬ በመግቢያ አስተዋውቅ ያለኝ ኢትዮጵያ ውስጥ የዘፍጅት የመነሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረትም የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል። መስራቾቹ በኢትዮጵያ ውስጥ የዘርፍጅት ተከላካይ ማህበረሰብ የሚል ስያሜ የሰጡት ይህ ስብስብ መነጋገርና መግባባትን ከመፍጠር አንስቶ የህዝብ ለህዝብ ፍጅትን የሚቀሰቅሱ ግለሰቦችን በያሉበት ህግ ፊት እንዲቀርቡ ለማድረግም እንደሚሰራ መሪዎቹ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ገልጠዋል። ከማህበረሰቡ መስራቾችና መሪዎች መካከል የሚገኙት በአውሮፓ አቶ ያሬድ ኃይለማርያም፣ በዚህ በዩናይት ስቴትስ ፕሮፌሰር ጌታቸው በጋሻው የሰጡትን ቃለ ምልልስ ቀንጨብ አድርገን አሰምተን በየዕለቱ በነበሩ ትኩስ ዜናዎች ሳቢያ ተከታዩን ክፍል ለጥቂት ቀናት ሳናቀርብ ቆይተናል። ነው ታዲያ ዛሬ ሁለተኛው ክፍል ቀጥሎ ይቀርባል። ሰለሞን አባተ ነው ያወያያቸው።
አቶ ያሬድ፣ መረጃዎችን እያሰባሰባችሁ እንደሆነ ገልጸዋል። አድራጎቱ በኮዱ እንዲጠራ ወይም በስሙ እንዲጠራ እንታገላለን ብለዋል። ለፍርድ እንዲቀርቡም እንታገላለን ወይም እንቆማለን ብለዋል። በዚህ ሁኔታ ውስጥ ለዓለም አቀፍ ማህበረሰብ አቤት ስትሉ ወደ ኢትዮጵያ ጉዳይ የውጭ ጣልቃ ገብነትን እየጋበዛችሁ ነው? ይቻላል በእንደዚህ አይነት ሁኔታ የውጭ ጣልቃ ገብነትን መጋበዝ? መረጃዎችንስ እንዴት ነው የምታሰባስቡት?
ጥሩ ጥያቄ ነው። በመጀመሪያ ያው የሰብአዊ መብት ጉዳይ ላይ ይሄ አገሮች በእርግጥም እያንዳንዱ አገር የራሱ ሉዓላዊነት ያለው የውስጤ ብሎ የሚይዛቸው ጉዳዮች ቢኖሩም የሰብአዊ መብትን አጠባበቅ በተመለከተ ግን ኢትዮጵያን ጨምሮ በመላው ዓለም ሁሉም አገሮች በዓለም አቀፍ ደረጃ የተስማሙት የፈረሙት የገቡት ቃል ኪዳን አለ። ተጠያቂ ነን ይሄንን የዜጎችን መብት ላለመጣስ ለማክበርና በሌሎች እንዳይጣስ ጥበቃ ለማድረግ መንግስት ኢትዮጵያ እንደ ሀገር በተባበሩት መንግስታት ጠቅላላ ጉባኤ ጸድቀው የወጡ አብዛኛዎቹን ተሞላ ጎደል አብዛኛዎቹን የዓለም አቀፍ ግዴታዎች ድንጋጌዎች የፈረመች ሀገር ነች። ስለዚህ ያ ብቻ አይደለም፣ በየአራት አመቱ እያንዳንዱ በመላው ዓለም ያለ ሀገር የሰብአዊ መብት አያያዙ የዩኒቨርሳል ፔሪዮዲክ ሪቪው በሚሉት አሰራር በተባበሩት መንግስታት የሰብአዊ መብት ካውንስል ውስጥ ይገመገማል። ስለዚህ
ዓለም አቀፍ የሰብአዊ መብቶች ግምገማ ማለት ነው።
ያው የግምገማ መድረክ ልክ ነው። ስለዚህ ይሄ የሀገሮች የውስጥ ጉዳይ አይደለም፣ የሰብአዊ መብት ጉዳይ። ለዛ ነው የሰብአዊ መብት ድርጅቶች በየትኛውም ሀገር ጉዳይ ውስጥ ገብተው የሰብአዊ መብት ጉዳዮችን አጥንተው መግለጫ የሚያወጡት። የሰብአዊ መብት ጉዳይ የግሌ ነው፣ የኔ ጉዳይ ብቻ ነው፣ የሀገሬ ጉዳይ ነው፣ የውስጥ ጉዳይ ነው፣ አትግቡብኝ ማለት አይችሉም መንግስታት። ሁለተኛ በዓለም አቀፍ ደረጃ ራሱ የዓለም አቀፍ የወንጀል ፍርድ ቤት ራሱ ሲቋቋም እንደዚህ ያሉ ነገሮች ለሀገሮች ብቻ የሚተው ነገር ስላልሆነም ነው። ሀገሮች ብቻቸውን የሚይዟቸው ጉዳዮች አሉ። ሰብአዊ መብትን የተመለከቱ ይሄ የዘር ማጥፋት ወንጀልን የተመለከቱ ነገሮች ከሀገር አልፈው ዓለም አቀፍ አህጉር አቀፍ ይዘትም ጭምር ነው ያላቸው። ስለዚህ ለዛ ነው በየአመቱም በየጊዜው ወደ ተባበሩት መንግስታት እየሄድን ኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ ዓለም እንዲያውቀው የተባበሩት መንግስታትና የኢትዮጵያ ወዳጅ ሀገሮች መንግስት ላይ በጎ የሆነ ጫና እንዲፈጥሩ፣ አንዳንዴ ደግሞ የስርዓቱ ባህሪ እየከፋ ሲመጣ ደግሞ ማዕቀብ እንዲጥሉም ጭምር ማሳሰቢያ እንዲሰጡ የምናደርገውና ዛሬ አሁን የተባበሩት መንግስታት የሰብአዊ መብት ኮሚሽን ዋና ኮሚሽነር ለኢትዮጵያ መንግስት ጥሪም ማሳሰቢያም አውጥተዋል የሰሞኑን ችግር ተከትሎ። ስለዚህ አሁንም ቢሆን ለዓለም አቀፍ ማህበረሰቡ መጫዋችንን አናቆምም። ያ ግን የኢትዮጵያን ገበና ለዓለም ለማሳጣት ወይም መንግስትን ለማሳጣት አይደለም። መንግስት አቅም ካለው የሚችል ከሆነ አገር ውስጥ ያሉትን ተቋማቶች ነፃ አድርጎ እንዲህ አይነት አሰቃቂ ድርጊቶች በዜጎች ላይ እንዳይፈጸሙ ጥበቃ ማድረግ ከቻለ ሰየው ነው፣ ጥሩ ነው። አጥፊዎችን አገሪቷ ውስጥ ባሉ የፍትህ ተቋማት ውስጥ አቅርቦ ተጠያቂ ማድረግ ከቻለ ይሄ የዓለም አቀፍ ማህበረሰቡን ሁላችንም የምናበረታታው የምንደግፈው ነገር ነው። ይሄ ማድረግ ካልቻለ ግን አይቆምም፣ የውስጥ ጉዳይ ነው ተብሎ መንግስት ተጠያቂ ነው፣ ቃል ኪዳንም ፈርሟል። ስለዚህ ለዛ ነው ወደ ዓለም አቀፍ ማህበረሰቡም ጭምር አቤቱታችንን እናቀርበው የሚሰማ መንግስት ገና ሙሉ በሙሉ አላገኘንም። ባለፉት 2 3 አመታት ብቻ አይደለም ባለፉት 27 28 አመት ኢትዮጵያ ውስጥ በርካታ እጅግ በርካታ የሰብአዊ መብት ጥሰቶች ተፈጽመዋል። ግን አጥፊዎች ተጠያቂ ሲሆኑ ለፍርድ ሲቀርቡ ለሰሩት ጥፋት በአግባቡ ፍትህ ሲገኝ የተበደሉ ሰዎች ደግሞ በተበደሉት ልክ ሲካሱ አላየንም። እና ይሄ በእንግሊዘኛው impunity የሚሉት ያለ መጠየቅ ጥፋት ያጠፉ ግን ተጠያቂነት የማምለጥ ባህል ኢትዮጵያ ውስጥ ከሚገባው በላይ ተስፋፍቷልና ይሄ ባለስልጣናት ጥፋት ሲያጠፉ ወይም ማንም ግለሰብ መንግስታዊ ያልሆኑ አጥፍተው እንደልባቸው ሲንቀሳቀሱ ነው የምናየው። እና አሁን በቅርቡ እንኳን ጥቅምት ላይ አቶ ጆዋር ተከብብ ያለው አደጋ ውስጥ ነኝ ብለው ጥሪ አድርገው ብዙ ሰዎች ጉዳት ደርሶባቸው ነበርና ያን ጉዳት በአግባቡ ተጣርቶ አጥፊዎች ህግ ፊት እንዲቀርቡ ስንወተውት ነው የቆየነው። መንግስት ዝም ብሎ ቸል ብሎ ቆይቶ አሁን ከወንድም አጫሉ መገደል በኋላ ነው ይሄን ጉዳይ እንደ አዲስ መንግስት ራሱ ያነሳው ከስንት ወራቶች ቆይታ በኋላ። ስለዚህ እንጂ መንግስት ኃላፊነቱን እየተወጣ አይደለም ብለን ስናስብ ያለን ሁለተኛው አማራጭ ወደ ዓለም አቀፍ ማህበረሰቡ ዓለም አቀፍ መድረክ ሄደን በአፍሪካ የሰብአዊ መብት ኮሚሽን በተባበሩት መንግስታት የሰብአዊ መብት ኮሚሽን ሄደን የኢትዮጵያ መንግስት የገባውን ቃል ኪዳን ያከበረ አይደለም ባላችሁ ግንኙነት መንግስት ላይ ጫና አድርጉ ብለን ውትወታችንን ስናደርግ ቆይተናል። በመንግስት በኩል አሁን ጥሩ ምልክቶች እየታዩ ነው። በአግባቡ መንግስት ይዞት ከዘለቀ ሰየው ነው። ካለበለዚያ ግን አሁንም እንደዚሁ እንደው የተነሳውን ትኩሳት ለማብረድ ብቻ ተብሎ የፍትህ ሂደቱን በአግባቡ ሳይካሄድ የሚስተጓጎል ከሆነ አሁንም ለዓለም አቀፍ ማህበረሰቡ ድምጻችንን ማሰማታችን የኢትዮጵያ መንግስት ላይ ጫና እንዲፈጥሩ ከማድረግ ወደኋላ አንልም።
ይሄ ጉዳይ በኢትዮጵያ የህግ ስርዓት ተይዟል። እናንተ ዓለም አቀፍ ትሪቡናል እንዲጠራ ትጠይቃላችሁ እንዴ? ፍላጎታላችሁ እንዴ?
አሁን ባለው ደረጃ ላይ መንግስት ጉዳዩን በአግባቡ ያዘው ይመስል የተጠረጠሩ ሰዎች በህግ ጥላ ስር ናቸው ያሉት፣ ፍርድ ቤት ቀርበዋል። ስለዚህ በሂደትም የሆነውን ነገር እናያለን። ነገር ግን ዓለም አቀፍ ማህበረሰቡ ሂደቱን ጭምር በቅርብ ሆኖ እንዲከታተል ጭምር እንጠይቃለን። ያ ማለት ወደ ዓለም አቀፍ ክስ ጉዳዩ እንዲመጣ ይያልን አይደለም ነው። አጥፊዎች በሀገር ውስጥ ባለው የፍትህ ሂደት ውስጥ ተጠያቂ ከተደረጉ ሁለት ጊዜ ቅጣት የለም። ያንን ጉዳይ ወደ ዓለም አቀፍ መድረክ የሚወሰድበት ምንም ምክንያት የለም። ነገር ግን እንዲህ አይነት በዘር ላይ ያነጣጠረ በማንነት ላይ ያነጣጠረ ጥቃት እየተፈጸመ አጥፊዎች በአግባቡ አገሪቷ ውስጥ ባለው ህግና የፍትህ ስርዓት ተጠያቂ የማይሆኑ ከሆነ ያለው አማራጭ ወደ ዓለም አቀፍ መድረክ መሄድ ነው። ያኔ ግን አጥፊ ተብለው የሚጠረጠሩትን ግለሰቦች ብቻ ሳይሆን መንግስትንም ጭምር ነው የምንወቅሰው እንዲከሰስም የምናደርገው።
ይሄንን ጥያቄ የማነሳው አንድም ለምንድን ነው እንዲህ አይነት ቅስቀሳዎች ሲካሄዱ ውጪ ካሉ ኢትዮጵያውያን ጭምር እየተካሄዱ እንደሆነ የኢትዮጵያ መንግስት ከሀገር ውስጥ ማሳውቋል። ዋሽንግተንን ጨምሮ በየቦታው ያሉ ኤምባሲዎችና አምባሳደሮችም ከእንዲህ አይነት አድራጎት እንዲቆጠቡ ጥሪ ያደረጉ ነው። አንዳንድ ሰዎችን እንዴት አድርጎ ነው የኢትዮጵያ መንግስት ይሄንን መቆጣጠር የሚችለው? እዚህ ጋር ምናልባት ዶክተር ጌታቸውም ሊመልሱ ይችላሉ።
መልካም። ይሄን የሰብአዊ መብት የዘር ፍጅትን አስመልክቶ በዓለም አቀፍ ደረጃ ያሉት ውሎች ኢትዮጵያ የፈረመቻቸውን በሙሉ አቶ ያሬድ በጥሩ ገልጾታል። እና ዛሬ ደግሞ ይሄ የዘር ፍጅትን ለመከላከል የተቋቋመው ቡድን ባዘጋጀው ስብሰባ ላይ ተገኝቼ እንደተወያየንና እንደተረዳሁት ከሆነ ዋናው የዚህ ቡድን መቋቋምን አስፈላጊ ያደረገው አገን አቶ ያሬድ ያለው ነው። ኢትዮጵያ መንግስት በኩል ህዝቡን የመከላከል መብትን የማስጠበቅ እርምጃዎች ሳይወሰዱ ጥፋተኞች የልብ ልብ እያገኙ የበለጠ ጉዳት እያደረሱ እንዲሄዱ መቻሉ ይህ ስላሳሰባቸው ነው። እንግዲህ ይሄን ማህበረሰብ የዚህ የዘር ማጥፋትን ተግባር የሚቃወም ማህበረሰብ እንዲመሰረት የተደረገው እና ጉዳዩን ወደ ውጪ ዓለም አቀፍ ድርጅቶች ሰብአዊ መብት የዩናይትድ ኔሽን ህግ የመሰረቷቸውን ተቋሞች ለመጠቀምና የዘር ፍጅት ኢትዮጵያ ውስጥ እንዳይከሰት ቀድሞ የማሳወቅ አለርት የማድረግ ተግባሮችን ለመስራት የተደረገበት ይሄ በመጀመሪያው ላይ ላነሳው ጥያቄ አቶ ሰለሞን፣ ይሄ የውጭ ጣልቃ ገብነትን መጠየቅ አይሆንም ወይ ላልከው፣ አቶ ያሬድ የመለሰው በአጠቃላዩ ዓለም አቀፋዊ ግንኙነቱን እና የዛን ነጸብራቅ ወይም ሪፍሌክሽን ከሱ በላይ በምሳሌዎች ብንናገር ጥሩ። የአገር ሉዓላዊነት ወይም የውጭ ጣልቃ ገብነትን በሚል ሰበብ እነኚህ ሌሎች አገሮች ዩናይትድ ኔሽንስ የዓለም መንግስታት የሚፈጥራቸው አካላት ገብተው ለመቆጣጠር እና ለመርዳት ባይሞክሩ ኖሮ ሩዋንዳ ውስጥ የደረሰው እልቂት በኢንተርሃምዌ አይደርስም ነበር። እና ለዛ ትልቁጭ
ቢሞክሩ ኖሮ ለማለት ፈልገው ነው መሰለኝ።
አዎ፣ ቢሞክሩ ቢያስፈራሩ ያ ካልሰራ ደግሞ ቢገቡ ኖሮ ያን ያህል ህዝብ ሩዋንዳ ውስጥ አያልቅም ነበር።
እዚህ ጋር አንድ ለማስታወስ ያህል ያን ጊዜ የዩናይትድ ስቴትስ ፕሬዚደንት የነበሩት ቢል ክሊንተን በኋላ ተጠይቀው የሚቆጨውት ነገር ምንድን ነው ሲባሉ የሩዋንዳውን ፍጅት ማስቆም አለመቻሌ ነው ብለው ነበረ።
ትክክል ነው። እና ዛሬ ይሄ ሴጅ ወይም የኢትዮጵያ ጸረ ዘር ፍጅት ተቋም እንግዲህ የሚያነሳው ይሄን እና የተባበሩት መንግስታት ከሩዋንዳውን በመማር ደግሞ በምስራቅ አውሮፓዎች ውስጥ በቀጥታ ነው የገባው። ዩጎስላቪያ፣ ቦስኒያ ሄርሴጎቪና፣ የሰር እና በእነኛ አካባቢ ባሉት ሁሉ በመግባት እና የሰውን ህይወት ለማትረፍ ብዙ ጉዳት ቢደርስም ለማድረግ እና ለእንደዚህ አይነት ነገር ዓለም አቀፋዊ ተመክሮች እና ምሳሌዎች አሉ። ህዝብ እያለቀ በውጭ ጣልቃ ገብነት ስም እጅን አጣፎ መቀመጥ ኢሰብአዊ ነው። እና ስለዚህ በእኛ ሁኔታ መንግስት ያንን የሚያሳምን ተስፋ የሚሰጥ እርምጃዎችን ለመውሰድ ባለመቻሉ ይህ ጸረ ዘር ፍጅት ማህበረሰብ ተቋቁሟል። እና ለዓለም ለማስታወቅ አለርት ለማድረግ እየመጣ ነው፣ እየተደረገ ነው፣ ቅምሻውን እየሰጡን ነው በየጊዜው በየቦታው እና ይሄን ተመልከቱልን ብሎ ለማለት እና አንድ ሁለት መግለጫዎችንም ቀደም አድርጎ አውጥቷል ይመስለኛል። አሁን ጠቅላይ ሚኒስትሩ ዶክተር አብይ ከባለስልጣኖቻቸውና ከወታደራዊ መኮንኖቻቸው ጋር ከሁለት ሰዓት በላይ የፈጀ ውይይት ሲያደርጉ የነበረውን አዳምጫለሁ። በጣም ተስፋ ሰጥ እና ምናልባት የውስጥ መንግስት ካልደከመና ለመስራት ካልቻለ በስተቀር የውጭ ጣልቃ ገብነት የለም፣ አያስፈልግም። የራሳችን ችግር በራሳችን ለመፍታት መቻል አለበት። ለሁሉም ኢትዮጵያዊ እኩል የሚያስብ እኩል የሚንከባከብ መንግስት ካለ ጽንፈኞች በየቦታው የሚያነሷቸው ነገሮች ባልተቻሉ ነበር። እንግዲህ ግን እንደማይቻሉ ጠቅላይ ሚኒስትሩ አጥብቆ ሲናገሩ ሰምቼ ትልቅ ተስፋ አድሮብኛል። የመስሪያ ቤቶቻቸው የዚህ የፖሊስ ኮሚሽነሩ ያቀረቡትን ሪፖርት፣ አቶርኒ ጀኔራል ጠቅላይ አቃቤ ሕግ እሳቸውም የሚያቀርቡትን ሪፖርት እና ሌሎችም የሚያቀርቡትን ሳይ ትልቅ ተስፋ አሳድሮብኛል። እና እንግዲህ ይበርቱ፣ ከኛም የሚፈለግ ድጋፍ ውጭ ያለ ነው። ኢትዮጵያኖች እንደዚህ አይነት እርምጃዎችን ለመደገፍ የሚያስፈልጉን ተግባሮች በእነሱ እስከተነገሩልን ድረስ በሙሉ ልብ የምንተባበርና የምንረዳ ይሆናል። አሁን ለምሳሌ ያነሱት ይሄን የዘር ፍጅትን የሚቀሰቅሱት የህዝብ ጥላቻን የሚያሟሙቁ አሉ በዝርዝር እና መንግስት እዚህ አይነት እርዳታዎችን ከፈለገ ደግሞ በእነኚህ ላይ እኛ ከነ መረጃዎቹ በጽሁፍ፣ በስዕል፣ በቪዲዮ ቀጥን ኮምፓይል የተደረጉትን ሁሉ ለማቅረብ እንችላለን። እና እውነት ነው ብዙ ነገሮች ከውጭ ሊቀሰቀሱ ይችላሉ በዚህ በቴክኖሎጂ ዘመን። አሁን ቮይስ ኦፍ አሜሪካ መቼም ጥሩ ስራ እየሰራችሁ መሆኑ ነው እንጂ አሁን ሌሎቹ እንደዛ ህዝብን የሚያፋቅርና ህዝብን የሚያስማሙ ነገሮችን ከማስተላለፍ የዘር ፍጅት የሚሰብኩ አደገኞች አሉ። ትክክል ነው። እነኚህ መቆም አለባቸው። እንዴት ለመቆም ይችላሉ? በተለይ በአሜሪካ ውስጥ ይሄ ወይ የጥላቻ ፖለቲካን የሚያራምዱ ነገሮች ህገ ወጥ ናቸው። እዚህ ራሱ ልንከሳቸው ልናስቆማቸው እንችላለን፣ ግን ለዚህ ከመንግስት ድጋፍ ያስፈልጋል፣ መረጃ ያስፈልጋል። በዚህ በውጭ ያሉትና በመንግስት መሀል ጥሩ ግንኙነት፣ መግባባት፣ የኢንፎርሜሽን ልውውጥ ከተደረገ ተባብሮ ህዝብን ለማዳን ሀገርን ለማቆየት ይቻላል። እና ከዚሁ ጋር ሳይ እንግዲህ ሁሉ ጊዜ መጠንቀቅ ያለብን ነገሮች ምንድን ነው? የሀሰት ማመሳሰያ ፎልስ ኤኩቫለንሲ ይሉታል ፈረንጆች። እንዳይኖሩ አጋጣሚውን በመጠቀም ሁሉንም ነው ቀብ ቀብ ያደረጉ ወደ እስር ቤት መወርወር ደሞ እንዳይመጣ።
አቶ ያሬድ ኃይለማርያም እና ከፕሮፌሰር ጌታቸው በጋሻው ጋር ያደረግነው ቃለ ምልልስ በድረገጻችንና ማህበራዊ ገጾቻችን ላይ ይገኛል። አድማጮች ቀሪውን በሌላ ክፍለ ጊዜ እንመለስበታለን። ስርጭታችን የተገባደደ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳፍ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። በእኔ በኩል ሰላም፣ ደህና እደሩ።